ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቋልማችቻችን። ዛሬ ረቡዕ የካቲት 25 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 91 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። አረምን መንቀል ስር ሳይሰድ ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ በቅድሚያ እናሰማለን። በመከታተልም የተለያዩ ወቅታዊ ሐተታዎችን አሰምተን ክፍላንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የተለያዩ ወንጀሎች ሰርተው በየክልሉ የተደበቁ ወንጀለኞችን ይዞ ለህግ ለማቅረብ እየሰራ መሆኑን የፌደራል ጠቅላይ አቃቤ ህግ አስታውቋል። አቃቤ ህጉ ይህንን ይበል እንጂ አሁኑ በሀገሪቱ ውስጥ የሚገኘው ሁኔታ ያቀደውን ተግባራዊ ለማድረግ እንደማይፈቅድለትና አገዛዙም ለማስፈጸም አቅም እንደሌለው ብዙዎች ይናገራሉ። ላለፉት 27 ዓመታት በህዝብ ላይ ከፍተኛ በደል ያደረሱ እንደ ጌታቸው አሰፋና ሌሎች የወያኔ ባለስልጣናት የፍርድ ቤት የእዝ መመሪያ ወጥቶባቸው እስካሁን በቁጥጥር ስር ያልዋሉ ከመሆናቸው ሌላ የወያኔው ቡድን በትግራይ የበላይነቱን ይዞ እስከቆየ ድረስ ተግባራዊ ሊሆን እንደማይችል ግልጽ ነው። በቅርቡ በጠቅላይ አቃቤ ህግ በተሰጠው መግለጫ በከባድ የሙስና ወንጀል፣ በሰብአዊ መብት ጥሰት፣ በግድያ፣ ማንነትን መሰረት ባደረጉ ዘረፋዎች፣ ባስገድዶ መድፈር፣ በሃይማኖት ተቋማት ላይ በጥቃት በማድረስ እና የብሔር ግጭት በመፍጠር ከተጠረጠሩ 3606 ግለሰቦች መካከል በቁጥጥር ስር ውለው ጉዳያቸው በፍርድ እየታየ ያሉት 1682 ብቻ መሆናቸው ተገልጿል። ቀሪዎቹ ወደ 2000 የሚጠጉ ወንጀለኞች በተለያዩ ሽፋኖች በየክልላቸው የተደበቁ መሆናቸው የሚታወቅ ሲሆን እነዚህን ከየክልላቸው አድኖ ለመያዝ ለፌደራል ተቋሞች ሁኔታው የሚፈቅድላቸው ካለመሆኑ ሌላ አቅም የላቸውም የሚሉ በርካቶች ናቸው። በሁለቱ የአገዛዙ ጀነራሎች በሳረ መኮንንና በገዛዬ አበራ ግድያ ተጠርጥሮ በስር ላይ የሚገኘው 10 አለቃ መሳፍንት ጥጋቡ ድርጊቱን አለመፈጸሙንና ወንጀለኛም እንዳልሆነ የካቲት 18 ቀን ለዋለው ችሎት ቃሉን ሰጥቷል። የወንጀል ክሱን እየመረመረ የሚገኘው የፌደራል ከፍተኛ ፍርድ ቤት የአቃቤ ሕግ ምስክሮችን ለመስማት ከግንቦት 26 እስከ ሰኔ 2 ቀን ቀጠሮ የሰጠ መሆኑ ታውቋል። ሁለቱ ጀነራሎች በሴራና በሸር በሌላ ኃይል የተገደሉ ለመሆናቸው ጥርጣሬ ያላቸው ክፍሎች የአስር አለቃ መሳፍንት ጥቃቡ ግድያውን አላካሄደም ይላሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በሰሜን ጎንደር ዞን የሶሮቃ ከተማ ፍርድ ቤት ሰው የማገት ወንጀል ሲፈጽም በነበረ ፈንታሁን ቡቃያ በተባለ ግለሰብ ላይ የ12 ዓመት ጽኑ እስራት የፈረደበት መሆኑ ታውቋል። ግለሰቡ ቅጣቱ የተወሰነበት በጠገዴ ወረዳ ህፃናት አግቶ ለማስለቀቂያ 33000 ብር በመቀበሉ ነው ተብሏል። ኦነግ ረቡዕ የካቲት 25 ቀን ባወጣው መግለጫ በሀገሪቱ እስከዛሬ ያልተፈጸመ ግፍ እየተፈጸመብን ነው በማለት አገዛዙ ነው ግዟል። ኦነግ በመግለጫው የፖለቲካ መዳሩ የሰፋ መስሎን ወደ ሀገር ብንመለስም አገዛዙ በጦር ሰራዊትና በሀብቱ በመተማመን በፓርቲያችን ላይ ግፍ እየፈጸመብን ነው ብሏል። የኦነግ መግለጫ በማያያዝ የአገዛዙ ዋና ዓላማ በምርጫ ስልጣን ወደ ሌላ እንዳይሸጋገር ነው በማለት ከተቆመ በኋላ አገዛዙ ከዚህ ድርጊቱ ካልተቆጠበ በአገሪቱ የማይጠፋሳት መከታተሉ አይቀርም በማለት ማስጠንቀቂያ ሰጥቷል። ባለፈው ቅዳሜ የካቲት 11 ቀን በአዲስ አበባ ካራቆሬ ከሚባለው አካባቢ ተወስዶ የታሰሩ የኦነግ አመራር አባላትና ሌሎች ግለሰቦች በነጋታው ሲለቀቁ ከመካከላቸው አንዱ አብዲ ረጋሳ የተባለው የኦነግ ስራ አስፈጻሚ አባል እስካሁን ያልተፈታ መሆኑ ታውቋል። በዚሁ ቀን ከየቤታቸው ተወስደው የነበሩት ከፍተኛ መጠን ያለው ገንዘብ ኮምፒውተሮች ሞባይሎችና ካሜራዎች ያልተመለሱላቸው መሆኑን በመግለጫቸው ጠቅሷል። በመጨረሻም በቻይና ተከስቶ በአንዳንድ የዓለም ሀገሮች የተስፋፋው የኮሮና ቫይረስ የዓለም አቀፍ አየር መንገዶችን ኪሳራ ላይ እየጣለ መሆኑ ተነገረ። ይህ ሊሆን የቻለው አብዛኞቹ መንገደኞች በቫይረሱ መስፋፋት ምክንያት ከመጓዝ ይልቅ በቤታቸው መቀመጣቸውን በመብረጣቸው ነው ተብሏል። በቫይረሱ ምክንያት በርካታ ሀገሮች በረራዎችን እየሰረዙ ሲሆን የዓለም አቪዬሽን ኢንዱስትሪ አየር መንገዶች 29 ቢሊዮን ዶላር ኪሳራ ሊደርስባቸው ይችላል በማለት መግለጫ ሰጥቷል። ከቫይረሱ ጋር በተያያዘ የአፍሪካ አየር መንገዶች ገቢ ከ40 ሚሊዮን ዶላር በላይ የቀነሰ ሲሆን የኢትዮጵያ አየር መንገድም በሰጠው መግለጫ የአየር መንገዱ መንገደኞች በ20 በመቶ ቅናሽ ማሳየቱን ገልጿል። ከ60 ሀገሮች በላይ የተስፋፋው የኮሮና ቫይረስ እስካሁን ከ3000 በላይ ሰዎችን ሲገድል ከ90000 በላይ የሚሆኑ ሰዎች በበሽታው ተጠቅተዋል ተብሏል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መራግብሮች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን።
Bye.
አረምን መንቀል ስር ሳይሰድ ነው። ሌባ ሰላማዊ መስሎ ከቤት ይገባም ተብሏል። ህዝብ እንዲቀበልህ የሚፈልገውን ግን ከቶም የማታሟላውን ቃል ግባለትም የሚሉ ፖለቲከኞች ጥቂት አይደሉም። ዘረኞቹ ኢትዮጵያ ሱሴ ያሉት ተመክረው ነበርና እውነትም ብዙዎችን አደናግረዋል። ቃል ክብር ነው፣ ግን ይህ ለሁሉም አለመሆኑን ሁሉም የሚረዳው አይደለምና ብዙዎችን በማርፈሰስ ቃላት ማደናገር አሁንም ይቻላል። ትላንት የህዝብን ትግል ከርተው የጎዱ ዛሬም ሳያፍሩ ቃል ቀይረው ራሳቸውን ሊሸጡ ሲንደረደሩ ተቀብለው አድናቂዎች የሆኗቸውን ጅሎች ይኸው እያየን ነው። ቃል ክብር የሚሆነው ለሐቀኞች ብቻ ነው። ለቀጣፊማ ቃልን ማንከባለል ተራ ስፖርት ነው። የመንደር የልጆች የእግር ኳስ ያውም የጨርቅ ኳስ ጨዋታ። ዛሬ ፋሽን ቄንጥ የሆነው የፈረደበት የአባይ ውሃና ግድብ ነው። አዋቂዎች ነን ባዮቹ ፈልተዋል፣ ተራቃቂዎቹም እንዲሁ። ጥንባንሳ የሎሶች ልንላቸው እንችላለን። ስለ አባይ ግድብ ጉዳይ ገና ከያኔው ግልጽ አድርገን አቅርበን ዛሬ አልሰማን የሚሉትንም ሐቅ ነግረናቸው ነበር። ጸረ ኢትዮጵያው መለስ ዜናዊ ለምን የአባይን ግድብ ከትግራይ ውጭ እሰራለሁ ብሎ ተነሳ? ኢሳያስ ለዚህ የሰጠው መልስ አለ። መለስ ከሙባረክ ጋር ተነታርኮ በሌላ ጉዳይ የጀመረው ነው፣ የእልግ ጉዳይ ነው በሚል ወያኔዎች እንደ ድንቢጥ መለስ ዜናዊን እያደነቁ ቢንጫጩም አባይን የመገደብ እቅድ በአጼ ኃይለ ሥላሴ ጊዜ የነበረ ነው። የወራዳው ወያኔ ግኝትም አልነበረም። ይህን ጠቅሰን ያኔ ይህ ግድብ እስከ መጨረሻው አይገነባም፣ ሂደቱም ጣጣ አለው ብለን አስጠንቅቀን የነበረ ቢሆንም ማንም ሰኔ አልነበረም። ሜቴክ ማለትም እነ መለስ፣ አባይ ፀሐዬ፣ ጀነራሉ የተዋጣውን ገንዘብ እየዘረፉት ነው በሚል ያቀረብ ነው። ቦንዱን ቡዳበላው ያልነውን አልሰማ ያለ ወገን ገንዘቡን አስረከበ። ዛሬ ስለ አባይ ግድብ አዋቂ አስረጂ ነኝ የሚል አንድ ጅል ምሁር ለምሳሌ ሁለት ሌሎች አድርባዮችን አቅፎ መለስን በመደገፍ ሲከትብ የነበረውን ከንቱ ገጾች ሁሉ አረሳናቸውም። የአባይ ግድብ ግንባታ ከኢትዮጵያ ሉዓላዊነት አቆራኝተው መለስ ዜናዊን አዳንቀው በግብጽ ላይ መነሳትን ብሔራዊ ግዳጅ አድርገው ሊግቱንም ሞክረው ነበር። የዛሬ ኢዜማ መሪዎች ያኔ በሻቢያ አቅራቢነት ከግብጽ ወደ ግማሽ ሚሊዮን ዶላር ገንዘብ መቀበላቸውን ማለትም ግድቡን ለማደናቀፍ ሲናገሩ በራሳቸው ድምፅ መረጃ አለ። አሁን የአባይ ጉዳይ ላይ ዳግማዊ አድዋ ይታያል የሚሉ ከንቱዎች በታሪካቸው ጸረ ኢትዮጵያ ወራዶች ከመሆናቸው ባሻገር ወያኔን ሹሞቹንም ሲደግፉ የነበሩ ማፈሪያዎች እንደነበሩ እንደሆኑም የምንረሳው አይደለም። የመንጋው መጋዣዎች የሆኑት አንጃዎች በአባይ ጉዳይ ሹሞቹን እንደደግፍ ብለው በኢህአፓ ስም ያወጡት መግለጫ መዋረጃቸው ነው ብለን የምናልፈው ቢሆንም ጉዳዩን ግን በይዘቱ ማየት መተቸት ግዴታችን ይሆናል። ቀደም በዝርዝር ያልነውና ያስረዳነው ቢሆንም ጆሮው ላይ የተኛ ከበዛ ከመደጋገም ሌላ አማራጭ የለንምና ነው። ገዢዎች ሁሌም የነሱን እቅድ ብሔራዊ ካባ አልብሰው ማቅረብ ልማዳቸው ነው። የባድሜ ጦርነት የኢትዮጵያ ሉዓላዊነትን ሳይሆን ዋና መልኩ የሻቢያና ወያኔ ፉክክር ጠብ ሆኖ ሳለ ብዙ ዜጋ አገር የጠበቀ መስሎት ዘምቶ አለቀ። ወያኔ ወዲያውኑ ባድሜን ለሻቢያ ሊሰጥ መስማማቱ ብቻ ሳይሆን ይኸው የዛሬዎቹ ዘረኞች ህዝብን ሳያማክሩ አሳልፈው ለሻቢያ ባድመንም ዛላምበሳንም ሰጥተዋል። የፈሰሰውን ደም ማንም አላቋጠረውም ማለትም እንችላለን። ጨቋኝ ገዢዎች ሁሌም በብሔረተኛ ስሜት መጠቀምና ህዝብን ጭዳ ማድረግ ልማዳቸው ነው። ሂትለርና ሙሶሎኒ በዚህ ተጠቅመዋል። በሶማሌም ወረራ ጊዜ ኢህአፓ ሶማሊያን ደገፈ ብሎ ቀስቅሶ በኢህአፓ ላይ ብዙዎችን አስነስቷል ደርግ። እስከ ዛሬም ይህን የፋሽስት ቅጥፈት የሚደጋግሙ ከንቱዎች አሉ። ውጥረት ውስጥ የገባው ሹም የአባይን ጉዳይ ለግብጽና ለባዕዳን ካስረከበ ቆይቷል። ለግብጹ አልሲሲም አንተ የማትፈልገውን ላልሰራ ወላሂ ብሎ ምሎ ተገዝቶ እጁን የሰጠው ለስልጣን እንደበቃም ነው። የግብጽ ደጋፊ የሆነችውና ምንም የማያገባትን አሜሪካ ወሳኝ አስታራቂ ብሎ መቀበልም ያው መብትን ማስረከብ መሆኑን ከመጀመሪያው ያጋለጥነውም ነው። ይኸው ሳይውል ሳያድር አሜሪካ ለግብጽ መቆሟ ማዳላቷ ግልጽ ሆኖ አለ። ከጠላቶች ጋር ምግብ የቀረበው ሹም አማራጭ የለውም ለግል ለስልጣኑ ሲል ለባዕዳን ሰግዷልና እነሱ ከሚሉት ውጭ ህልውና ሊኖረው ከቶም አይችልም አይታየውም። የአባይን ግድብ ጫጫታ ገና ሲጀምር የወያኔ እቅድ ሆኖ ለምን እንደተከሰተ ያስረዳን ሲሆን መለስም ከሙባረክ የተፈራረመውን ክህደት አጋልጠን እንደነበር ይታወሳል። ሹሙም ለግብጽና ለአረቦች ተገዢ ነውና ግድብ ተብየው ተደናቃፊ መሆኑ ሚስጥር አልሆነብንም። ሻዕቢያና እነ ግንቦት ሰባት ይባሉ የነበሩትም ሴራ ሲሸርቡና ወያኔም ስራው ቀጥሏል እያለ ሲዋሽ ስራው መቆሙን ማጋለጣችን የሚረሳ አይደለም። ሹሙን ሳይወድ በግዱ አንድም ተፈላጊው ተርባይን ወይም ቱቦ አለመስራት አለመገጠሙን ማመን ተገዷል። ዛሬ ቢናቸውን ህዝብ የዘነጋ መስሏቸው ለግብጽ ማደራቸውን ሸፋፍነው በአባይ ጉዳይ ዘረኛውን አገዛዝ እንደግፍ በሚል መጮሁን ተያይዘዋል። የኢትዮጵያ ህዝብ ወቅታዊ ጥያቄ እና ፍላጎት የአባይ ግድብ ሳይሆን አገሩን የማዳኑ ትግል ነው። መንጋውን የማቸነፍ ግዳጅ ነው። ሌላ ጉዳይ ደንቅረው ያውም ህዝብን ደግፈን ሊሉ ሲነሱ ማውገዝና መታገል ሲገባ በዚህ በነሱ ውይይት አይሉት ቱክ ቱክ ተሳትፎ ለመክነፍ መነሳት ያስወግዛል እንጂ አገር ወዳድ አያሰኝም። ነገርን ነገር ያመጣዋል ሆኖ ወደዚህ ገባን እንጂ ዋናው ትኩረታችን ርዕሳችን የሚመለከተው ለህዝብ ጠላት ጊዜ አንስጥ የሚለው ነው። አረም በጊዜ ካልተወገደ እርሻን እህልን ሁሉ ያጠፋል። ጊዜ ወሳኝ ሚና አለው። ውጉዝ ከማሪዮስ የሆነው አዛውንት ፕሮፌሰር ለልጆቼ ለወያኔዎች ጊዜ እንስጣቸው ያለውን ያስታውሷል። የዘረኞቹ ማጫፋሪዎች ዛሬ የሚሞክሩት ይህንኑ ነው። ለመንጋው ጊዜ እንስጠው ነው ጥሪያቸው። የ27 ዓመት ቆሻሻን ለመጥረግ ጊዜ ይጠይቃልና ሹሞቹን ታገሱ ይሉናል። መጠረግ ያለባቸው ቆሻሻዎች እነሱ መሆናቸውን ደብቀው ንቃታችንን ንቀው ነው። 27 ዓመት የቀውሱ ፈልፋዮችና አካሎች እንደነበሩ የዘነጋንም መስሏቸው ነው። እንደገና 27 ዓመት ብንታገሳቸው ተጨማሪ ቀንበር ይጭኑብናል እንጂ ይፈጁናል እንጂ ባሪያ አድርገው ይገዙናል እንጂ ምንም የሚጠቅመን ነገር ሊሰሩ አይችሉም። ባለፉት 2 ዓመታት ብቻ ምን እንደሰሩብን መገንዘብ ራሱ በቂ ነው። ተረኛንን ብለው ሰፍነውብናል። ሊያወድሙን ተጠናክረውብናል። ታጥቀው ፈሽተውናል። ሌላ ምን ሰሩ? ምን ፈየዱ? ካልታገልናቸውማ አገራችንን አስረክበን አስጠፋን ማለት ነው። ይህ ግልጽ ሊሆን ይገባል። የዘረኞቹ የሐሰት ፕሮፓጋንዳ ሊያደናግረን አይገባም። የጽንፈኛው አገዛዝ መጋዣ የሆኑ አድርባይ ባንዳ ቡድኖችም የሚለፍፉትን ሁሉ ውድቅ ማድረግ አለብን። የአገራችን ሰው አባይም ቢሞላ ባይሞላ የራሱ ጉዳይ ነው ያለው ወደፊት ብቅ ይላል። የአባይ ውሃ መገደብ አለመገደብን ወያኔም ሹሞቹም በሐቅ የመለሱት መልስ ዛሬ ሊለፍፉ ከሚጥሩት ቅጥፈት ጋር አይገናኝም። ለመብራት ኃይል ሽያጭ ከሆነ ባሉትም ግድቦች ተጠቃሚ መብራት አልባ የሆነው ሕዝብ ሳይሆን እነሱ ናቸው። ነውናም ሳንዘናጋ አረሙን በጊዜ እንጨደው። ለአገር ተቆርቋሪ መስለው የሆነ ጉዳይ ሊያስጨብጡንና ሊነዱን ሲነሱ እምቢኝ ወግዱ እንበላቸው። አድርባዮችና ባንዳዎችንም ወግዱ ብቻ ሳይሆን አብረን ካገዛዙ ጋር መቀመቅ እንወርውራቸው። ሌላ መፍትሄ የለም። አረምን በጊዜ ማስወገድ አገራዊ ግዳጃችን ነው። እነ ኢንጂነር ስመኘውንም መርሳት የለብንም። ድል ለኢትዮጵያ ሕዝብ አገር አድን ትግል ኢትዮጵያዊነት ያቸንፋል።
ቦንዱን በላው ቡዳ በዜማ በግጥም የተፈከረለት በዲያስፖራም በስተርዳት የተጣለለት ሮጠው በጠገቡ የተሰገደለት የተነገሰለት አውሮፓ አሜሪካ ጨጉላ የተሰራለት ወይ ማዓዚ የአባይም ቡሽራ ቦንዱን በላ ቡዳ ሳይታሰብ ድንገት። አዎ ቦንዱን ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አቡን ጳውሎስ ዲያብሎስ መናፍቅ መጅሊሱ ረድብ የምቱ ትርቤታና አጥሽ አርክዩም በተን ተበረጨት ረጨት እናንት ጋኔል ጸሪ ቁሙ ለበረከ ብረታስ ለክሶ ጠምዝዞ በቆመት አስበዩ በዩም ቡዳው ሲቀጠቀጥ የወንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራም ቤተር የገባው በቦሌ እሱም እርግጥ እርግጥ ብሎ ይቀፋል እንደ ሌላው በባሌ አዎ ወንዱን ቡዳ በላ ወንዱም ቡዳ በላው እናንት መናፍቃን ቀምቀም ቃም አድርጉ ወንዱም ቡዳ በላው ሳይሟላት ለኛ ሬሳ ሳጥን ለእናንተ ብር አልጋ አስረክቦልኝ ሌሊቱ ሳይነጋ ብሩ በሸባዬ ተዘፈነለት ያባዩ ሰደጋሽ ወንዱ ተቀጠፈ ከግብጽ በሰላቆ ጳውሎስ ወባረከ አይንና ተረከ አባይ አባይ ጉድፈላብኝ መደገሻ ወንዱ በጉዳ ተበላ ዲያስፖራ ኢንቨስተር ውሃ እንደዘገነ አሳውቀ አው ወንዱን ቡዳ በላ ቋይልን አስጠፈው ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ሰብሰቡ ቸብቸብ ያደርጉ ዘፋኞች ይስፈኑ ሳይጠሩን ጡራጆች ድረሱ አዋራሉ ምጭስ ይተረማመሱ ቅርጥፍ አርጎ ሲሯል የድምፅ አይደነሱ ሀምሳም ስልሳም ሳርጎ በገል ያለች ድመት ረሃባችን ላይ ቆሙ ከመፈነቃቀል ላንተርፍ ከስደት በደሃው ጉሮሮ የወተፈው ምጭስ ወንዱም ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ወንዱም ቡዳ በላው አባይ በአራቱም ማዕዘን ትግሉን ልታገር አመድን ታስቀይ በራብተኞች አጥም ክልል ልታንጽ ወዳጅ ልታደር ወንዱን አሳምረ ስትል ሸመን ዋና ቅርጥ አርጎ ጀደ ቅርጥ አርጎ በላው ያ የግብጽ ቡዳ መስቀሉን ያዘና እናም ወንዱን ቡዳ በላው በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ዳስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጭቡላ የተሰራለት የአባይ ሙሽራ ወንዱን ቡዳ ቡላ ሳይታሰብ ድንገት ወንዱን ቡዳ በላው ወንዱን ቡዳ በላው
ተባለ አለ ይሐፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ወሐቀዳዋ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማውቅም ይሁን አውቆ በመለገም እነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደርሷል። እነቱን ለማውቅ ወደኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ይሐፋ አለ ወይ ምን እየሰራ ነው ወዘተ ለሚሉ ግራ ተጋሪዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማስጫጫው የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሐፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ይሐፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ ይከፈተ አይደለምና ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጥ የታገሉት ሁሉ ያውቁታል። በዓለም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ ሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተማላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ እያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድበላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያ እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ እያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ እያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ እያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ከቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ቻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየዓመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸው አሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት ዓላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው፣ አንዳንዶቹም በመክሰማቸው፣ ጥቂቶች የሁሉን ወንጀል ተሸካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አፄ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጭ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢህአፓ ለህዝብ ጥቅምና መብት መሟገት የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢህአፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታድቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ ነፍሱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም። ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ኢያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ። ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል፣ ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ አይሉት ጥያቄ መሰል ሮሮ አቶ ኢያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ፣ ይቀበሉታል? አቶ ኢያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ኢያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በአገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያፈፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያቆራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሐቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥረም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌዴራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልዕኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንድም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብለው በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎቹም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቤተር ተማረ ያውሉ መክበድለ ሰንደቅ ሃይማኖት አላማችን አርማ የለየታ የለውም ነፃነት
ማጭቻችን ይህ ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዴሞክራሲ የተላለፈው ከ12 ዓመታት በፊት በ1998 ዓመተ ምህረት ነበር። ለጽናታችን ይቅርታ አንጠይቅም። በጽናት ስለታገልን ሀገርና ሕዝብን ለጥቅም አሳልፈን አንሰጥም ስላልን አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የሕዝባችን ጠላቶች በሁሉ መንገድ ስለታገል ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረ ወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢህአፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ ያጋጨ ነው፣ በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። ያጣይን ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። ያፋ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በያፋ ላይ ተፈጽሟልና በቀል ቢያስብ ቢፈልግም የሚወቀስ ባልሆነ ማለት ይቻላል። ያፋ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በድምጹ ጥሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ያፋ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብ እንኩላል እርግብ ይወጣል ብሎ መቼም አልጠበቀም። ያፋ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓመተ ምህረት በታንኪሳ መተከል ወዘተ በወያኔ እጅ የወደቁት የኢሃፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረ መድህን፣ ስጦታው ሁሴን፣ ኢሳቅ ደብረጽዮን፣ ተክላይ ገብረ ስላሴ፣ አጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር መስከረም፣ ግርማ ዋሲሁን፣ አንበርብር ደረጀና ሌሎችም ተሰውተዋል። ኢሃፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢሃፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠላት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢሃፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው። ትግል ተብሎ በቆራጥነት ከተገባበት ደግሞ መስዋዕትነት መክፈል ሊመለጥ የሚችል አይደለም። የኢሃፓ አባላት አውቀውና አምነው በትግሉ የተሰማሩ ናቸውና ባመኑበት መስዋዕታቸው በታሪክ ስማቸውን ያስጠራልና አንዳንድ ታሪክ በራጆች እንደሚሉት የሚያስወቅሳቸው አይደለም። ያባ በደርግ ዘመቻ ሲከፈትበት የመከላከል እርምጃ በመውሰዱ ራሱን ጥፋተኛ አያደርግም። የኃይል ሚዛን ሲለወጥም ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከሀያ ዓመት በላይ ሆኗል። ዛሬ የመለስን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና አልተገባደደም። አያሌ ዜጋ ባለፈው ዓመት እንኳን አልቋል፣ ብዙ ሺዎችም ታስረዋል። ይህ የድርጅቶች ጥፋት አይደለም፣ ሊሆንም አይችልም፣ የትግሉ ውጤት ነው። ነገም ብዙ መስዋዕትነት ይከፈላልና ኢሃፓ ህዝብን ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም። ታሪክ ሰራው፣ የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም። ያፋ በዴሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም። ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከማለታቸው በፊት ያፋ ጭቆናን አውግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው። በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይቀር አብረውት የተሰለፉ እንደነበሩ ደግሞ የዘነጋ ነው ጉዳይ አይደለም። የነመለስ ቡድን ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ኢሃፓን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም። ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ኢሃፓን ለመተቸት መናሳታቸው ማንንም የሚያሞኝ አይደለም። ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጸረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው። ያባ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመታገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው። ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመታገል ሞክሯል። ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም። ትርክ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እንቢ ሳይሆን ሁሉን አቀፍ ይሁን፣ የታሰሩት ይፈቱ ወዘተ የሚል ነበር። እንቢታው የመጣው ከደርጉ ነው። አምባገነን ስልጣኑን መልቀቅ ባለመፈለጉ ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር፣ ግን አልተሳካም። የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል። ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም። ኢህአፓ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል። የመለስ ቡድን ሆነ ባዕዳንም የሀገርና የህዝብን ጥቅም ትተህ ከኛ ጋር ሁን ሲሉት እንቢ በማለቱ አጠፋው ብሎ የሚጠይቀው ይቅርታ የለም፣ የሚገባውን አድርጓል እንጂ። ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚጠበቅበት ነው። የሀገርና የህዝብን ጥቅም ከማስከበር አንፃር ኢህአፓ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም። ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይሰራምና የለምና ኢህአፓ የቅርብም የሩቆችንም አልገበረላቸውም። የኤርትራ ግንባሮች ኤርትራን፣ ዚያር ባሬ ኦጋዴንና ሌሎችን በቅኝ ግዛት የተያዙ ናቸው በል ሲሉት ኢህአፓ አልቀበልም አለ እንጂ ዘዴኛ ልሁን ብሎ እሺ እውነት ብሎ እንደ ወያኔ አልፈረመም። ሀገርንና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም። ሊደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ኢህአፓ ቢያምንም የጠላትን ጎራ ማስፋት ባያስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘዴኝነት ሽፋን ኢትዮጵያና ህዝቧን ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም። ኢህአፓን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው። የመለስን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የኢህአፓን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ኢህአፓን አክራሪ ይሉታል። ከኔ ሌላ ላፈርባይም ነውም ብለው ይከሳሉ። ድርጅቱ ግን የራሱን ውሱን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስትሮች አሹሞ ወዘተ ታሪኩን ባበላሸ ነበር። አይሆንም እምቢ ያለው ቃል ኪዳኑን በማክበር ነው። የኢህአፓ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም። ይህም የሚያኮራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት፣ የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነትን ሊለገስ አይገባው። የመለስ ቡድን 15 ዓመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም ጸረ ኢትዮጵያ ነው። የመለስ ቡድን የሚያንቀሳቅሰው የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራ ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሀቅ የህዝብ ጎራ ውስጥ ነን ለሚሉት በአገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። ለዚህ መሰረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልና ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ይሃፋ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር። ዛሬም ጠንቅቆ ያውቃል። እንኳን ከውጪ ያሉት ቀርቶ ከራሱም አፈንግተው ለጠላት የሰገዱትን ወይም እንስገድ ያሉትን አምርሮ የታገረ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። ያጨውን ስራት በብረት ቢታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድርግን እነዚህ በባሌንጂ በቦሌ ሀገር አንገባም ይሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከትም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢሃፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል። የተራዘመ ጽናትና መከራቻይነትንም ይጠይቃል። የሚሰራ አቋራጭ ቢገኝ ኢሃፓ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለ30 ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የቴረኞችን ወይም አድርባዎችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ኢሃፓ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግ ነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ኢሃፓ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዴሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታይን ትግል ኢሃፓ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመጽ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢሃፓ ዘመቻ ይከሽፋል፣ የበለስ ቡድንም በህዝብ ትግል ይቸነፋል ብለን በእርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።